አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 5 አስተምሰን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ኢዮሐባዲሳመት ዘመን ሲደፈደፍ እንደተዳፋጠው አሙላት የነበረው እንዳልነበር ሆኖ ሐሰት ጉልበታችሁ ሁሉ አድሮ ቢያስተብት ትምርት ባላችሁ ተጋባና በተገዮች ያምሮ ክልል ነጋሪት አስጎስሞ ገብር ገብር ቢል ወጥናችን ሰምሯል በሚል ፈሽታ አንገት ቀና አድርጋችሁ በመስራቅ ጫፍ አገር ገደል ይያላችሁ የደም ዋንጫ ያጋጫችሁ ይክፋችሁ ከርፋችሁ እንጂ እርሷስ አልሞተችላችሁ። እርግጥ እንደዛሬው ደመናው ሲበረታ ሲያይል ሰው በጥርጣሬ ተቆርቁዶ ገና በቀን ሲጨላልም እውነት አቅም ርቆት አሸንፎት ቢገኝም ሲያንቀላፋ ይዳፈን ይሆን እንጂ በየሰው ልብ ተቀጣጥሎ ሲፋፋ ይሞታል ማለት ዘበት ነው። ኢትዮጵያዊነት እንደ ወይራ ዛፍም ያደር ይደራል እንጂ መቼም አይጠፋ። እንዳይበቃ በዘር ማሽሞር ገጻችሁን ባልመሰለ መዛበቱ ግብጽ ነጮች በጥቁር ዘር ላይ ሲዶልቱ በመርግጋት የዶብና በኢትዮጵያ የምታበቃለት ያላችሁ ሙሶሎኒ ግራዚያኒ አገር በቀል ወዶ ገቦች የምስር ወጥ በኩርናን ያሸጣችሁ የተዋራጅ የተፈጠዋችሁ እንክት ይበሉ የኢትዮጵያ ልጅ ሰበር ነው ስትሉ ትጠረጋችሁ የኢትዮጵያ ምድር ከጥንት ጠዋት የታደለ የነጻነት ምስጢር ጓዳ ቀይ ደጁን ጥይት ሲያርፈው ኑሮ በቦምብ ሲፈነዳ የሳር ቤቱን ስትለኩሱ መቅደስ ደጁን ስታረክሱት ከተዋጣ ወጥዋዳሪ ጠይም ጀግና ካምባ አናት ባለዘገር ባለለበን ባለመውዜር አባ ኮርማ አባ ኮስትር አባ ጨብሳ አባ ስበር እንደ ቃሉ የተኮሰው ጥብ የማያል ድረስ ግንባር ሳይተረትር እንቸር ሲል ከጉርባው ጫፍ ሲወረወር ካይናችሁ ስር እጃችሁን በትዕግርምት እያስጫነ ካፎቻችሁ ማርያም ያውጭኝ ውሃ ውሃ ያሰኛችሁ በደም ፍሳሽ በስጋው ምርግ የአጥንቱን ጡብ እያኖረ ኢትዮጵያን የአይኑን ብሌን የትውልድ ውርስ አደራውን አረንጓዴ ቢጫ ቀይ አርማውን ከአድማስ ጥጋት እያሰረ ደም አጥሞ ድል ሸላልሞ ለዓለም ዓለም አነበበ። ኢትዮጵያ የኛ ማማ ለአገር ሁሉ የነባውራ ወደር የለሽ ውብ እመቤት የአዳም እናት የሔዋን ቤት ከማለዳው ህልውና ፈተናዋ ህልቁ የለሽ ወይ መሳፍርት ያልተለያት መዓት ፍዳ አናት ባናት በጠይም ገጽ የሚዘውር ሽብር አውራጅ ስውር መቅሰፍት በግፍ ቄራ በደራው ቀን ልጆች አራጅ ያ ግፈኛ በሌት ተገን ፍጡር ዘንጣይ ገላን ቀርዳጅ ይህ ዘረኛ አንዱ ገዳይ ሌላው ፈንጋይ ይህ አስገንጣይ ያ ተገንጣይ ተረባርበው አናት ባናት ፈረሽ ሻለዋት አዎ ፈረሽ ተናር ሻለዋት ካብን ደንቧይ ክብሯን ልደው ቅርሷን ገፈው በአገር ቅርጫ ተሸልመው በአደባባይ በዚያች ቅጽበት የዘመን ግፍ ዋንጫው ሞላ ካይኖች ኩሬ እምባ ደርቆ ደም ተሞላ የጠይም ፊት ጠውልግ ውብ ጉንጭ በልህ ቀላ የህዝብ ልጅ እንዳባቱ እንደናቱ ደግሞ እንዳክስት እንዳጎቱ ግፍርሜ ባይ ከሞት ጋር ተዳፋሪ ሞት ለምኔ ለአገር ክብር በአገር ስፋ ወጥተዋዳሪ ከግፈኞቹ ተቆራቃሽ ለነጻነት በአዲስ ትውልድ ዘመን ተራ እጅ ለእጅ ተያይዞ ባሻፈረኝ እያቅራራ ይዋ በአዲስ ዓመት በአመፅ ንጋት ፍንትው ባለው መልካም ብራ በሳቅ ለበቅ ባንዳን ገርፎ አረድ ፍራት ከጓዳቸው እየዘራ ከሰሜን ጫፍ ምዕራብ አፋፍ ከደቡብ ደፍ ምዕራብ ምስራቅ ጫፍ ወጣት ጀግናሽ ጀግኖች ጠራ ማቅ ያጠልቁ ከሃዲዎች በጽያፍ ግብር የደለቡ የሙቅ ጓዳሽ ቅምጥሎች ከሊል በጹ ገመናሽን ያረከሱ የጎሳ ዛር ልክፍተኞች ሞት ለነሱ በሰው ልጅ ደም ለቀረቁ ፍል ፍዋኖች
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 5 የሚከተለው ቀጠሮችን ስለ ድርጅታቸው ሚስጥራዊ አሰራር የራሱን ተሞክሮ በመሳሌ ያስደገፈ እንዲነግረኝ ነበር የፈለኩት። ኢያፓ አንድ ድርጅት ብቻ አልነበረም። ኢያፓ ከሞላ ጎደል በራሳቸው የሚተዳደሩና ነፃ የነበሩ ሌሎች ድርጅቶችንም ያቀፈ ነው። አወቃቀሩ በሙያ በእድሜ በጾታና በተሳትፎ ደረጃ የሚመስል ነገር አለው። የወንነው ፓርቲ፣ የወጣቶች ሊግ፣ የላባደሮች ክንፍ፣ የጥቃት መከላከያ በተለምዶ ስኳድ፣ መዋቅር፣ የዴሞክራቶች ማለትም የደጋፊዎች መዋቅር፣ የታዳጊ ህፃናት፣ የወጣቶች ማህበር፣ የሴቶች ማህበርና የቤተሰብ ሸንጎ ነበሩ። ወደ መጨረሻው አካባቢ የኡኡታ ኮሚቴ የሚባልም ተመስርቶ ነበር። እነዚህ ሁሉ መዋቅሮች በደንብ ተደራጅተው ይሰሩ ነበር። የታዳጊ ልጆቹ፣ የቤተሰብ ሸንጎ፣ የዲሞክራቶችና የኡኡታ ኮሚቴዎች በየሰፈሩ በየቀበሌው የተዋቀሩ ናቸው። ሌሎቹ ግን ከህዋስ እስከ ማዕከላዊ ኮሚቴ ተደራጁ ነበሩ። የሁሉም መዋቅር ተመሳሳይ ነው። ለምሳሌ እኛ የነበርንበት የኢሃወሊ የኢትዮጵያ ህዝብ አብዮታዊ ወጣት ሊግ መዋቅር የዋናው ፓርቲና የሌሎችም መዋቅር ግልባጭ ነው። እስቲ ባጭሩ ያንዱን ክንፍ መዋቅር ንገረኝ። ሁለት ሶስት ክፍለ ሀገሮችን አንድ ላይ በማድረግ ኢትዮጵያን በአራት በይነ ቀጠና በመከፋፈል ነው የኢሃፓ መዋቅር የተዘረጋው። አዲስ አበባ ደግሞ እንደ አንድ በይነ ቀጠና ተወስዳ መጀመሪያ በአራት በኋላ በአምስት ዞኖች ተከፋፍላ ነበር። ያንድ ዞን ስፋት ምናልባት አሁን ክፍለ ከተማ ከሚባለው ጋር በመጠኑ ሳይቀራረብ አይቀርም። እያንዳንዱ ዞን በስሩ 3-4 ሰብዞኖች አሉት። የሰብዞን ስፋት በአሁን ወቅት ወረዳ ከሚባለው ጋር አቻ ሊሆን ይችላል። የሰብዞን አባላት በስራቸው የሚቋቋሙትን ሪጅኖች 3 ወይም 4 ተጻፊነት ይመራሉ። እያንዳንዱ ሪጅን በዚያን ጊዜ በነበረው የመንግስት መዋቅር ከፍተኛ ከሚባለው ጋር አቻ ነው። በአዲስ አበባ ወደ 25 የሚሆኑ ሪጅኖች ነበሩ። አንድ ሪጅን ከ10 ያላነሱ ቀበሌዎችን በስሩ ይይዛል። በአንድ ሪጅን ስር 3 ወይም 4 ሰብ ሪጅኖች አሉ። አንድ ሰብሪጅን ቢያንስ 3 ቀበሌዎችን ይይዛል። የሰብሪጅን አባላት መሰረታዊ ቤዚክ የሚባለውን ኮሚቴ ወክለው የሚመጡ ናቸው። በዚህ ኮሚቴ በአንድ ቀበሌ ውስጥ የሚከናወኑት እንቅስቃሴዎች በሙሉ የሚመራና የሚቆጣጠር አካል ነው። ከአራት ያላነሱ አባላት ይኖሩታል። በቤዚኮች ስር ሴብ ቤዚክ የሚባሉ አሉ። ሴብ ቤዚኮች በአንድ ቀበሌ ውስጥ በብዛት ሲኖሩ ቢያንስ ከአራት በላይ በቤዚክ ኮሚቴ ስር በመሆን የሚዋቀሩ ናቸው። ሌሎች ህዋሶች ከሰብ ቤዚክ ስር የመጨረሻው አካል ናቸው። የሴሎች ብዛት አይታወቅም። ከቀበሌ ቀበሌ እንደ አባላት ብዛት ይለያያል። እኔ እስከማውቀው ድረስ በአብዛኛው ቀበሌ እስከ 10 ይደርሳሉ። አንድ ሴት ከሶስት የማያንሱ ከአምስት የማይበልጡ አባላት ይኖራዋል። እስቲ ስለሰራህበት መዋቅር ንገረኝ። የኛ የመዋቅር ክልል በዚያን ጊዜ በደርግ መዋቅር ከፍተኛ 18 የሚባለው ነበር። ክልሉን ማወቅ ከፈለግ ከባምቢስ ድልድይ ጫፍ ተነስና ግራህን ይዘህ ወደ መስቀል አደባባይ ተከተለኝ። ከዚያም ወደ ቅዱስ ዮሴፍ ትምህርት ቤት ታጠፍ። መሻለኪያን አልፈህ ቁልቁል ውረድ። ግሎባል ሆቴልንም አልፈህ ሂድ። የጎተራን ድልድይ ሳትሻገር ወደ ግራ በመታጠፍ ወደ ኦሊምፒያ የሚሄደውን አስፋልት ይዘህ ሂድ። ውስጥ ውስጡን ወደ ወሎ ሰፈር አቅና። ከዚያም ወሎ ሰፈርን በስተቀኝ በመተው አስፋልቱን ከተሻገርክ የቡልቡላ ወንዝን ታገኛለህ። ወንዙን ተከትለህ ከሄድ ባምቢስ ሱፐርማርኬት እንደገና ተመልሰህ ትደርሳለህ። በዚያ ክልል መዋቅር ውስጥ ነው የሰራሁት። በዚያ ሪጅን ወደ 10 የሚሆኑ ቀበሌዎች ነበሩ። ካልተሳሳትኩ ቀበሌ 06 07 15 17 18 27 35 36 እና 41 የነበሩ ይመስለኛል። በሰብዞኑ ስር 3 ሪጅኖች በኋላ 4 የነበሩ ሲሆን የኛ ሪጅን አንደኛው ነው። በወጣቱ ሊክስር በነበርኩበት ወቅት ከሞላ ጎደል እዚያው ነበርኩ። እኔ ከመግባቴ በፊት በዚህ ክልል የተወሰኑ አባላት ነበሩ። ሆኖም ግንኙነታቸው በትክክለኛው መዋቅር ስር አልነበረም። ግማሹ ሌላ አካባቢ ይሰራል፣ ቀሪው ደግሞ በተናጠል አንድ ለአንድ ግንኙነት ፈጥሮ ቆይቷል። ሌሎችም ባልተሟሉ ሴሎች ውስጥ ነበሩ። ስለዚህ የኛ ስራ ይህን የተበታተነ ኃይል በመዋቅሩ መሰረት ማደራጀት ነበር። ወቅቱ ዘመቻ ጥለው የመጡ ተማሪዎች ተመልሰው እንዲሄዱ የምህረት አዋጅ የወጣበት ወቅት ነበር። አለመረጋጋቱ አዳዲስ አባላትን እንደ ልብ ለመመልመል የሚያስችል አልነበረም። በጥናብ ክበብ ውስጥ የነበሩ ዘማች ተማሪዎች የተወሰኑት ቤተሰብ ተመለሱ እያለ ስለሚያስገድዳቸው በምልመላ ላይ ከፍተኛ እንቅፋት ሆኖብን ነበር። ስዝንም ይለኝ በ1968 የመጀመሪያው ወራት በዚያ ክልል አንድም ቀበሌ ውስጥ የኢህአፓ የወጣት ክንፍ የተሟላ የአባላት ሴል መሰረታዊ ድርጅት አልነበረም። ቆየት ብለን ራሳችንን መመልመል ጀመር። አባላት እየበዙ የመጡት በአካባቢያችን ያሉ ልጆች በሚያደርጉት ጥረት ብቻ ሳይሆን በእኛ ክልል ነዋሪ የሆኑ ግን ከተለያየ ዞን የተመለመሉ ይላኩልን ስለነበረም ነው። የምልመላ መስፈርታችሁ ምንድነው? ምን ታደርቀኛለህ? እሱንማ ባለፈው እንዴት እንደተመለመልኩ ነግሬህ የለ? ለጥናት ክበብ ማለቴ ነው። ሰከራም አሽሻም ተደባዳቢና ሚስጥር የማይጠብቅ ቀዳዳ ኢህአፓ ቤት አይገባም። ከዚያ በተረፈ የወጣት ክንፍ ውስጥ እንደ ህግ የእድሜ ጣሪያው ከ15 ዓመት በላይ ነው። በተግባር ግን 17 ዓመት የሚሆናቸው የሁለተኛ ደረጃ ትምህርት ቤትና ከዚያ በላይ የሆኑ ናቸው። የጥናት ክበብ አባል መጠጥ የማይጠጣ ነው? የሚቀማምስ ከሆነ ችግር የለውም። አብዛኛው ወጣት ስለሆነ መቅመሱ አይቀርም። ሆኖም ከተመለመለ በኋላ መስከር የሚባል አይታሰብም። ሰካራም፣ ሐሺሻም፣ ጆሊ፣ የሰፈር ጉልቤ፣ የሰፈር አውደልዳይ፣ የልጃገረድ እጅ ጠምዛዥ እኛ ቤት የለም አልኩህ። እየቀለድክ ነው? ምን እቀልዳለሁ? ይህን አልሰማህም? የኢህአፓ መፈጠር እኮ በወጣቶች የእርስ በርስ ግንኙነት ከህብረተሰቡ ጋር የነበራቸውን ትስስርና በተናጠልም በተጽዕናቸው ላይ ከፍተኛ ተጽዕኖ አሳድሯል። ከኢህአፓ በፊት የነበሩት ጆሊ ጃፊዝም፣ አደንዛዥ እጽ መውሰድ፣ የቡድን ጸቦች፣ የፓርቲ ጭፈራ፣ ልጃገረዶችን ማሳደድና ማስገደድ የመሳሰሉት እንደ ጉም በነው ጠፍተዋል። ምናልባት አጋንኛ ይሆናል። የተለየው ነገር ኢህአፓ ውስጥ ያልገቡ ወጣቶች ሁኔታ ነበር። እኛ መሃል ሰፋሪዎች ነው የምንላቸው። ብዙዎቹ ከቤታቸው ወይም ከሰፈራቸው ሳይወጡ ትምህርታቸው ላይ ያተኩራሉ። የቤተሰብ ቁጥጥር ላላ የሚልላቸው ግን ጠላ ቤትና ጠጅ ቤትም ሊውሉ ይችላሉ። ከደህንነቶችና ከቀበሌዎች ትኩረት ውጭ የሚያደርጋቸው አማራጭ ይኸው ነው። ቀበሌዎች በጣም የቤት ልጆች የሆኑትና እቺ ልጆች ላይ አነተኩሩም ነበር። ጫት ቃሚሷል ነበርም ጫት ይቃማል። የሚቀሙት ግን እንደ መደበኛ ስራቸው ሲያኝቁ አይውሉም። በኢህአፓ በፊትም ቢሆን በወጣቱ መሃል በተለይ በአዲስ አበባ ጫት በስፋት የሚታወቃል ነበርም። በጣም አልፎ አልፎ ለጥናት የሚቀሙ ልጆች ነበሩ። እኔም ማውራ ስለ አዲስ አበባ ነው። ድሬዳዋ፣ ሐረር እና ጅማ የመሳሰሉት ቦታዎች ሁኔታው ይለያል። አዲስ አበባ ግን በተሰቦቻቸው ጫትን እንደ ባህል የሚያዩ ከሆኑ ልጆቹም ይቀማሉ። ለማንኛውም አብረውኝ ይሰሩ የነበሩ ልጆች አንዳቸውም አይቀሙም ነበር። ቢያንስ ሲቀሙ አላየሁም። የሚቀሙ የኛ ልጆች በግላቸው ለንባብ ብቻ ይጠቀሙበት እንደነበር ነግረውኛል። በኮሚቴ ስብሰባና ውይይት ላይ ግን እንቅም ነበር ያሉ ልጆች አላጋጠሙኝም። ጫት መቃም ቢኖርም በአዲስ አበባ የኢህአፓ ልጆች መለያ ግን አልነበረም። ታዲያ ጫት መቃም መቼ ነው የተስፋፋው? እንደው ጥሩ አስታወስከኝ። አንድ በጫት ላይ ጥናቱን ያደረገ ጓደኛዬ በአንደኛው ንዑስ ርዕሱ ላይ የኢህአፓ ዘመንና ጫትን አያይዞ ሲጽፍ ቃለ መጠይቅ አድርጎልኝ ነበር። በእኔ ግምት በአዲስ አበባ ጫት መስፋፋት የጀመረው ኢህአፓ ከጠፋ በኋላ ነው ብየዋለሁ። በተለይ ወጣቶችን ለወታደርነት ማፈት ሲጀመር ወጣቶች ቤታቸው ተደብቀው የመዋል አዝማሚያ መጡ። የሚጠጡ ልጆች እንደ ቦዘኔ ስለሚቆጠሩ ለጦር ሜዳ አፈሳ ኢላማ ነበሩ። ስለዚህ እቤት ይውላሉ። ከዚህ ጋር ተያይዞ ጫት እየተስፋፋ ሳይመጣ አይቀርም የሚል ግምት አለኝ። የቃመ ተጠቀመ ያልቃመ ተለቀመ ይባል የነበረው ኢህአፓ በተሸነፈ ማግስት የወታደር ምልመላና ፈሳ ሲጦፍ ነው። የሚቀሙት በቤት ውስጥ ስለሚውሉ የማይቀሙት ደግሞ በየጎዳናው ላይ ስለሚገኙ ማለት ነው። ለማንኛውም ጥናት የሚፈልግ ጉዳይ ነው። በመሰለኝ የሚመለስ ጥያቄ አይደለም። ለጓደኛዬ የመለስኩለትን ግን አሁን ያልኩህን ነው። ወደ ጉዳያችን እንግባ። አንተ እንደሆንክ ጌታዬ፣ እኔ እንደሆንኩ ምን? ጨርሰው እንጂ ወሬኛ ወሬኛ ነህ። እናልህ አካባቢ ከተላለፍኩ በኋላ መጀመሪያ የተገናኘሁት የወሎ ሰፈሩና የዩኒቨርሲቲ ተማሪው አባይነህን፣ የደምረው ሱቁን ጌታቸውን፣ የፍላሚንጎውን አበበን ነበር። ሁላችንም የአካባቢያችን የወጣት ክንፍ መዋቅር በመዘርጋት ተካፍለናል። ከታች ደግሞ የኦሊምፒያውን ሰለሞን ኤ አይነት ጎበዝ ልጆች ነበሩን። ትንሽ ቆይተን ጸሐፊያችን በሌላ ልጅ ተተካ። አቤ ነበር፣ ዩኒቨርሲቲ ተማሪ ነበር። ከነ በፊት ድርጅቱን የተቀላቀለ ይመስለኛል። ከሁሉም ጋር ስንሰራ መዋቅሩ ከሞላ ጎደል እየተመሰረተ ነበር። ያም ሆኖ ብዙ ወጣቶችን መመልመል የሚያስፈልገን ወቅት ነበር። በዚህ ጊዜ ሰዎችን አስጠንቶና አባል ማድረግ አንዱና ትልቁ ፈተና። ሁለት በአባልነት የማይተዋወቁ የኢህአፓ ልጆች ተመሳሳይ ሰዎችን በመቅረብ የጥናት ቡድን ሲመሰርቱ ነው። ይህ ሁኔታ ከሶስት ጊዜ በላይ አጋጥሞኛል። አጋጣሚው ጊዜን ያባከነ ከመሆኑም በላይ አላስፈላጊ የሆነ የአባላት ትውውቅ መበላላት የምንለው ፈጥሯል። ለዚህ ምሳሌ የሚሆነኝ ቅድም ከነገርኩ ከጌታቸው ጋር ነው። አብረን ከመስራታችን በፊት ሁለታችንም በአንድ የጥናት ክበብ ውስጥ ተገናኝተናል። የጓደኛዬ ጓደኛ ስለነበር ቀደም ብለን እንተዋወቃለን። በዚህ የተነሳም አራት ሆነን ጥናት ለመጀመር አስበን ነበር። ጌታቸው እኔንና የቅርብ ጓደኛውን ለማጥመድ እኛ ሰፈር ወጣ ገባ ይላል። እኔ ደግሞ ሁለቱንም ለመመልመል አቅጃለሁ። ጥናቱን ገና ሳንጀምር የዴሞክራሲያን የህቡ እትሞችና ሌሎች ጽሑፎችን ሁለታችንም እናመጣ ነበር። ብዙ ሳንቆይ እኔና ጌታቸው እርስ በርስ ተነቃቃን። ሳንነጋገርም አባል መሆናችንን ተዋወቅ። ወዲያው የጥናት ክበቡን ሳንጀምር ምክንያት ፈልገን በትነነው ተለያየን። ከወራት በኋላ በሪጅኑ አብሮኝ የሚሰራ ሰው እንድንገናኝ ኮድ ሰጥቶኝ ነበር። በተባለው ቦታና ሰዓት ሲሄድ ጌታቸው ሆኖ አገኘሁት። የተወሰኑ ወራት አብረን ከሰራን በኋላ እሱ ወደ ሌላ ኮሚቴ ተዛወረ። ከብዙ ጊዜ በኋላ ጌታቸው በመንግስት በብርቱ የሚታደን ልጅ ስለሆነ ኖዳ ሲባል እንዲሄድ ተደረገ። ጌታቸው የጎንደሩ ይሃፋ ሲበተን ይሄድን የሚባለውን ድርጅት ከመሰረቱት አንዱ ሆነ። ከዚያም በኢህአዴግነት አዲስ አበባ በመግባት ጠቅላይ ሚኒስትር ከሆነ በኋላ በሙስና ሰበብ ታስሮ የተፈታው ነው። ታምራት ላይኔ ማለት ነው? አዎ፣ እውነተኛ ስሙ ጌታቸው ማሞ ነው። ታምራት ላይኔ የበረሃ ስሙ ነው። አዲስ አበባ ከገቡ በኋላ አልተገናኛችሁም? በጭራሽ ከቴሌቪዥን ውጭ አይቼው አላውቅም። መዋቅር ከማደራጀት ሌላ ምስጢራዊ አሰራራችሁ ምን ይመስላል? እያንዳንዱ ኮሚቴ ከበላይ አካላት ጋር የሚያገናኝ አንድ ጸሐፊ ይኖረዋል። ጸሐፊው ከማን ጋር እንደሚገናኝ አብረው ያሉት አባላት በፍጹም አያውቁም። ጸሐፊውም እንዲሁ በበታችኛው መዋቅር ተወክለው የሚመጡት ልጆች እነማንን አግኝተው እንደሚመጡ አያውቅም። የሚያውቅበትም መንገድ የለም። በዛው ኮሚቴ ውስጥ ያሉት 3-4 አባላት መካከልም ተመሳሳይ ነው። ማን ማንን አግኝቶ እንደሚመጣ አይተዋወቅም። የአሰራር ከታች እስከ ላይ ድረስ ባለው መዋቅር ውስጥ ተመሳሳይ ነው። ሁሉም በኮድ ስሙ ነው የሚታወቀው። ጸሐፊያችንን ጨምሮ ማናችንም የአንደኛችንን ስምም ሆነ የመኖሪያ ቤታችንን አናውቅም። ድርጅቱ ውስጥ ከመግባቴ በፊት በአንድ ወይም በሌላ መንገድ ከማውቃቸው ልጆች በስተቀር ስምና ቤታቸውን የማውቀው የሁለት ልጆችን ብቻ ነበር። ያውም በስራ ጉዳይ አማራጭ ስላልነበረን። በተጓዳኝ ኮሚቴዎች ስር አብሬ የሰራኋቸው በርካታ ልጆች አይደለም ቤቴን አቅጣጫውን እንኳ አያውቁም። የኢህአፓ አሰራር ምስጢራዊነቱ ለደርግ ብቻ ሳይሆን ለእኛም ለአባላቱም ጭምር ነበር። አንድ አባል ሌላው ልጅ ለምሳሌ ጸሐፊው ከማን ጋር እንደሚገናኝ ለማወቅ አይፈልግም። የማወቅ ሙከራ ካደረገ ግን ሌላ ነገር ነው ማለት ነው። በሰላይነት ያስጠረጥራል። ይህ የዲሲፕሊን ጉድለት ከተፈጸመ በኢህአፓ ቤት ትልቁ ኃጢአት ነው። አንድ በየትኛውም እርከን ላይ ያለ አባል ጸሐፊው ከሌላ ልጆች ጋር ሆኖ ሲሄድ ካጋጠመው አጠገቡ ከመድረሱ በፊት ወደ ተቃራኒ መንገድ ተሻግሮ መሄድ አለበት። ካልቻለም አንገቱን ደፍቶ ወይም ወደ ሌላ አቅጣጫ እያየ ማለፍ መደበኛ አሰራር ነው። ሰላምታ መስጠት ጓደኛዬ ነው ተዋውቀው ብሎ ነገር የለም። በካፌም ሆነ ቡና ቤት ውስጥ ስንገባ በአባልነት የምናውቀው የምናቃቸው ልጆች ቁጭ ብለው ካገኘን ተመልሶ መውጣት ግድ ነው። ይህ ያልተጻፈ የኢህአፓ ህግ ነው። አውራ ጎዳና የሚሰራው ያጎቱን ልጅ ፈቃድን ለማግኘት አልፎ አልፎ እሱ የሚያዘወትርበት ሰንጋ ተራ አረንጓዴ ቡና ቤት እሄድ ነበር። እኔም ሄደው በዛ ሳል እሱን ሰላም ልል ነው። ታዲያ የማውቃቸው የኛ ልጆች ድንገት ከመጡ በፍጥነት ተመልሰው ይወጣሉ። እሱንም ሆነ አብረውን የሚቀመጡትን ጓደኞችን ጨምሮ የኛ ሰዎች እየመሰሏቸው ጥለው ይወጣሉ። የአባዛር የሚገርም ነው። ይህን የመሰለ ምስጢራዊ መዋቅር እንዴት ሊፈርስ እንደቻለ ማሰብ ይከብዳል። ለማንኛውም ርዕሳችንን እንዳንስት፣ የድርጅታችሁን ዕቃ ወረቀትና የመሳሰሉትን እንዴትና የት ነው የምታስቀምጡት? የግል ጥንቃቄ ማድረግን በተመለከተ የሁላችንም በጣም ተመሳሳይ ነው። በደርግ እጅ መውደቅ በአብዛኛው ከቁጥጥር ውጭ ቢሆንም አባላት በራሳቸው ቀላል ስህተት ለአደጋ ሊጋለጡ እንደሚችሉ እናውቃለን። ስለዚህ ስራችንን በከፍተኛ ጥንቃቄ መስራት፣ እቃዎቻችንን ደግሞ በጥንቃቄ ቤተሰብ በማይደርስበት ቦታ ማስቀመጥ እንዳለብን ባይነገረንም እናውቃለን። በዚህ መሰረት የድርጅቱን ጋዜጦችና ዶሴዎች የምናስቀምጥበት ምስጢራዊ ስፍራ ይኖረናል። የኔን ለምሳሌ ልንገርህ። ብዙ ካሰብኩ በኋላ ነው የውሻ ቤታችንን የመረጥኩት። ቦቢ ኃይለኛ ስለሆነ አጠገቡ የሚደርስ የለም። ስለዚህ ቤቱን እቃ ማስቀመጥ እንዲያስችለኝ አድርጌ እንደገና ሰራሁት። የውሻ ቤቱ ጣሪያ በአሞራ ክንፍ የተሰራ ቆርቆሮ ነው። በውስጥ በኩል የጣሪያ ቅርጽ ተከትዬ በሌላ ቆርቆሮ ኮርኒስ ሰራሁለት። በተጨማሪ የውሻ ቤቱ ግድግዳ በጣውላ የተሰራ ስለነበር በተመሳሳይ ጣውላ መጠነኛ ክፍተት በመተው ድርብ ገጠምኩት። ድርብ ጣራና ድርብ ግድግዳ መሆኑ በፍጹም አያስታውቅም። እቃ ማስቀመጥ ስፈልግ ሁለቱንም የምከፍተው በተለያየ አቅጣጫ በመተዋቸው በተቆለመሙ ሚስማሮች ነበር። ሁልጊዜ ማታም ሆነ ቀን እቤት ስገባ የድርጅቱን ንብረቶች ከገንዘብ በስተቀር የማስቀምጠው እዛው ነበር። ጠዋት ስወጣም እንዲሁ ከዚያው ጥቼ ነበር የሚሄደው። እቃ ማስቀመጥ ብቻ ሳይሆን ከቤቴ ስወጣም ሆነ ወደ ቤቴ ስገባ የምጠቀምባቸው መንገዶችንና ሰዓቶችንም እቀያየር ነበር። አጋጣሚ ሆኖ የኛ ቤት የሚገኘው ወደ ተለያዩ አቅጣጫዎች በሚወስድ አማካይ ቦታ ላይ ነበር። ቤታችን ከኦሎምፒያ ወደ ውስጥ ከሚወስዱት የሰፈር መንገዶች ገባ ብሎ ነው። ያኔ የመሰረተ ክርስቶስ ቤተክርስቲያን፣ አሁን የአብዮት እርምጃ የመጀመሪያ ደረጃ ትምህርት ቤት ትንሽ አለፍ ብሎ። ይህ የቤታችን አቅጣጫ ለኔ ግሩም የሆነ ስትራቴጂክ አካባቢ ነበር። ወደ ተለያዩ አቅጣጫዎች እንደሚያንጸባርቅ ኮከብ ሆኖ የኛም ቤት ወደ ተለያዩ አካባቢዎች የሚያወጣኝ መንገዶች ነበሩት። በአጠቃላይ ወደ ዋናው የቦሌ መንገድ በአምስት የተለያዩ አቅጣጫዎች ያስወጣኛል። ከጀርባ ደግሞ ወደ ባምቢስና ወደ ኡራኤል አካባቢ የሚያወጡ ሁለት መንገዶች ነበሩ። ወደ ቤቴ የምገባውም ሆነ የምወጣው በእነዚህ የተለያዩ ሰባት አቅጣጫዎች ስለነበር በወጣሁበት አልገባም፣ በገባሁበትም አልወጣም። እኔን ለመያዝ ቀላል ቢሆንም ከቤቴ መቼ ወጥቼ መቼ እንደምገባ፣ ቤት ገብቼ ቤት እንደምወጣ ለሚፈልግ ሰው በቀላሉ ሊገባው አይችልም ነበር። ይሄ የኔ ዘዴ ብቻ አልነበረም። በተለይ ቤታቸው እንደኔ ወደ ውስጥ ገባ ያለ ልጆች ቢያንስ ሁለትና ሶስት መውጫ መግቢያ መንገዶች የነበሯቸው ይመስለኛል። ወረቀት እንዴት ነው የምትበትኑት? አንተስ አልበተንክም? በ1968 ዓመተ ምህረት መጀመሪያ ወራት እስከ ሚያዚያ በሪጅን ውስጥ የነበረው የአባላት ቁጥር የተወሰነ ስለነበርና አካባቢውም ሰፊ ስለሆነ እንቅስቃሴያችን ሙሉ በሙሉ አርኪ አልነበረም። ያም ሆኖ በዚያው ዓመት 3 ጊዜ ያህል በተወሰኑ አባላት አማካይነት ወረቀት በትነናል። እኔም በዚሁ ተልእኮ ባንዱ ላይ ተሳትፌያለሁ። በሌሎቹ ላይ ግን መበተን ላይ ባልሳተፍም እኔ የነበርኩበት ኮሚቴ ስራውን አስተባብሯል። አሁን በቅርቡ ግን ሰለሞን ኤ ከሱ ጋር እጅግ በጣም የተሳካ ወረቀት እንደበተንን አስታወሰኝ። በሚገርም ሁኔታ ምንም ላስታውሰው አልቻልኩም። የሰው ልጅ ጭንቅላት የሚገርም ነው። የተወሰነውን ትዝታ አፍንጫ ስር ያስቀምጥልሃል፣ ሌላው ደግሞ የት እንደሚያስቀምጠው አላውቅም። በዚህ ላይ የምታውቀው ነገር አለ? ምንም የማውቀው ነገር የለም። አንተም ብሎ መምህር፣ ጥያቄ ለሚጠይቅ ሰው እንዲህ ነው የሚመለሰው። እናልህ በሰብ ዞናችን በተካሄደው የመጀመሪያው የወረቀት ብትሰናና የግድግዳ ላይ ጽሑፎች ቅስቀሳ ብቻዬን 3 ቀበሌዎች ሸፍኛለሁ። ቀበሌ 27 ከኦሊምፒያ እስከ ፒኮክ፣ ቀበሌ 18 ከኦሊምፒያ እስከ ባምቢስ ድንበር እና ቀበሌ 07 ከኦሊምፒያ ትንሽ አለፍ ብሎ እስከ ባምቢስ መዳረሻ። ትንሽ ዘርዘር አድርገህ ንገረኝ ስለው እምርት ሀፓ የሆንኩበትን ላጫውትህ አለና እንዲህ ተረከልኝ። ያን ቀን ወረቀት መበተን የመጀመሪያ ጊዜ ስለነበር በመጠኑም ቢሆን ፍርሃት ተሰምቶኛል። የሚያውቀኝ ሰው እንዳይለየኝ የአንገት ሻርፕ፣ ኮፍያና ከለበስኩት ረጅም ጊዜ የሆነውን አንድ ጃኬት አዘጋጅቻለሁ። ስራው የሚሰራው ከመንጋቱ በፊት ስለሆነ የዋዜማው ዕለት በጠዋት ለመነሳት በጊዜ ተኛው። ምን እንደቀሰቀሰኝ ሳላውቅ ቶሎ ነቃው። ከዚያ በኋላ እንቅልፍ ሊወስደኝ አልቻለም። እዛው እየተገላበጥኩ አትራንት ሳት ሳይሞላ ከቤቴ ተመጣጥ ተዘጋጀው እናቴ ከመኝታ ቤቷ ይወጣች በዚህ ሌሊት የት ነው ማለቺ ቤተ ክርስቲያን እናቴ የማታውቀኝ ይመስል ጠጋ ብላ አይታይ ቤተ ክርስቲያን አለችና ሳቋን ለቀቀችው ይህንን ሳቅ መጣ ግን እንደምንም ብዬ ሳቄን ዋጥኩት ከዚያስ ምን አሉ ጎሽኔ ልጅ ሂድ ብቻህን መንግሥተ ሰማያት እንዳትገባ እኔንም እንዳትረሳኝ ጸልይልኝ አደራ አደራህን አይነት ነገር አትለኝም መሰለ በጣም የሚያስቀው ከንግግሩ አይልቅ አስተያየቷ ነበር ድምፅ ባላሰማም ሆዴ በሳቅ እየተርገፈገፈ የሩጫ ያህል አፈትልኬ ከቤት ወጣው የእናቴ ቀልድ ፍራት ፍራት ያለውን ሰውነቴን ሳያስታሳልኝ አልቀረም ወረቀት መበተን የጀመርኩት ከኛ ቤት ደጃፍ ጀምሬ ነው ከዚያም የዘመዶችንና የጎረቤቶችን አካባቢ ካደረስኩ በኋላ ቀበሌ 27 ወደሚባለው አቅጣጫ ሄድኩ አንድ ቅያስ ላይ ከምሲ የሚባለው የመንደራችን የድር ጥሩምባ ነፊ ከሄድ መጣሳለው ጥሩምባውን እየነፋ እፊቴ ድቀናለ በደንብ ስለምንተዋወቅ ጊዜ ሳልሰጠው እሱ በታጠፈበት ኩርባ በመሄድ ከእጅታው ተሰወርኩ አይኔ በኮፍያ ጉንጭናፌ ደግሞ በሻርፕ ስለተሸፈነ ሊለየኝ የሚችልበት መንገድ እንደማይኖር ወዲያው አልተገለጸልኝም እንጂ አቅጣጫዬን የምቀይርበት ምክንያት አልነበረም ያም ሆኖ በዛው መንገድ እየተጓዝኩ በቀበሌ 27 ውስጥ ለውስጥ ያሉትን መንገዶች ሁሉ አዳረስኩ ወረቀቶቹን እየበተንኩ የተመቸኝ አጥር ላይም እየጻፍኩ ማለት ነው ከዚያም ቦሌ ማተሚያ ቤት ፊት ለፊት ዋናው መንገድ ላይ ወጣሁ ቀጥዬ ወደ መስቀል አደባባይ ወረቀቴን እየንጠባጠብኩ ሁለት አጥር ላይ ደግሞ መፈክሬን ጽፌ ኦሊምፒያ በራፍ ደረስኩ መስሪያ ቤቱ ግድግዳ ላይ ለመጻፍ ፈልጌ ነበር የጥበቃው ሰራተኛ እየተንጎራደደ ስለነበር ሳይመቸኝ ቀረ ወደ ባምቢስ የሚወስደውን መንገድ ይዤ ወረድኩና አንድ የቆርቆሮ አጥር ላይ መፈክር ጽፌ የቀበሌያችን ጽፈት ቤት ደረስኩ በሩ ተዘግቶ ጭር ብሏል ጥበቃዎች ዘጋግተው ሳይተኙ አልቀረም የቀበሌው በር ላይ ለመጻፍ ቀድሜ አስቤ ስለነበር በርጋታ አካባቢዬን ቃኘው የቀለሙን ክዳን በመክፈት ላይ እያለሁ ቀበሌው ግቢ ውስጥ አንድ ሰው የሳል ድምፅ አሰማ ምናልባት በበሩና በማዕዘኑ መሃል ባለው ክፍተት ሰው መኖሩ ሳይታየው አልቀረም ያሳሳሉ የድምፅ ቃና አለው ለማለት ነበር አራት የሚሆኑ ወረቀቶች በሩ ላይ ጣልኩና በፍጥነት ቁልቁል ወረድኩ በእቅዴ መሰረት በስተቀኝ የነበሩትን የውስጥ ለውስጥ መንገዶች ወደ ውስጥ ገባ እያልኩ እየበተንኩ የተመቸ ግድግዳና አጥር ሳገኝም ይሀባ እያልኩ በቀለም በመጻፍ አዳረስኩ ከዚያም የባምቢስን ወንዝ ተሻግሬ ያኔ በእንጨት የተሰራ ለእግረኛ ብቻ የሚያገለግል ድልድይ ነበር አጼ ቴዎድሮስ ትምህርት ቤት በር ላይ ደረስኩ ክልሉ የከፍተኛ 15ቶች ነበር እኔን ግን ማን ያቆመኝ ለማንኛውም ጥበቃዎች አልነበሩም እየነጋ ስለሆነ የተኙ ይመስላል የትምህርት ቤቱን ዋና በር በጣም ተረጋግቼ በቀይ ቀለም መፈክር አሳመርኩት ከዚያ ተመለስኩና ሶስተኛውን ቀበሌ ለማዳረስ ወደ ግሪክ ክለብ አቀናሁ የቻልኩትን ያህል ባገኘሁት ግድግዳ ላይ እየጻፍኩ መንገዱን በሚበተኑ ወረቀቶች አሸበረኩት ቀለም ያስኩበት ትንሽ ጣሳና ብርሽ ወዲያ ጥዬ አሁን የኦሮሚያ ቢሮ በሆነው በኩል ዋናው የቦሌ መንገድ ላይ ወጣሁ እጄ ላይ የቀሩት የሚበተኑ ወረቀቶች ብዙ ነበሩ እነሱን እያንጠባጠብኩ መስቀል አደባባይ ደረስኩ ከዚያም ወደ ባምቢስ ተጥፌ ያኔ ፖይንት 4 የሚባለው መታጠፊያ ላይ ባለው ድልድይ ድረስ በጥንቃቄ በትኜ ጨረስኩ ቀደም ብዬ ያቀድኩት ስራዬን ከጨረስኩ በኋላ ወደ ቤቴ መመለስ ነበር የእናቴን የማይፈለግ ጥርጣሬ ለማስወገድ ትንሽ ለመቆየት ወደ መስቀል አደባባይ ተመለስኩና እስጢፋኖስ ቤተክርስቲያን ውስጥ ገባሁ እናቴ ለእኔም ጸልይልኝ ያለችኝ ትዝ አለኝና እንደ መሳቅ አደረገኝ ለእሷም ለራሴም ሳልጸልይ ፊቴን ወደ መስቀል አደባባይ አዙሬ ኩርምት ብዬ ተቀመጥኩ። ብርዱ እየጠበሰኝ ለሌሎች ጓደኞቼ ማሰብ ጀመርኩ። 12 ሰዓት ተኩል ሲሆን ቤተክርስቲያኑ በሰዎች ተሞላ። እግረኞችና መኪናዎች ከአስፋልቱ ላይ በብዛት መታየት ጀመሩ። ኮፍያዬንና የአንገት ሻርፔን ጠቅልዬ ጃኬት ኮቴ ውስጥ ወሽቄ ወደ ቀጠሮዬ ሄድኩ። ከአስር የሚበልጡ ቀበሌዎች ውስጥ በተሳካ ሁኔታ መጠናቀቁን ሰማሁ። እውነትም ምርጥ ሀፓ። ከዚያስ ረፈር ላይ ወደ ሰፈር ስመለስ ወሬው ሁሉ በኔ ውጤት ላይ ነበር። ቀበሌው በጸረ ደርግ መፈክር በወረቀትና በቀይ ቀለም ጽሑፍ እንደ ተሽቆጠቆጠ እንደ ጉድ ይወራል። እኛ ቀበሌ ብቻ መሰላችሁ እንዴ? ከወሎ ሰፈር እስከ መስቀል አደባባይ እኮ ነው ያሸበረቀው። ሌሊቱን እኮ አድረውበታል። ሶስቱን ቀበሌዎች ያደረኩት ብቻዬን ነበር። ነዋሪው የሚያወራው ግን 30 ሆነው እንደበተኑት አድርጎ ነበር። ይሄ ወረቀት የተበተነው ለመጀመሪያ ጊዜ ስለነበር ወሬው በጣም ተስፋፋ፣ በጣም ተጋነነ። አንዱ አጋናኝም እኔም ነበርኩ። በተለይ በርካታ ወጣቶች ሁሉም ቦታ እየተዘዋወሩ አይተዋል። የሰፈር ጓደኞች የጨመር የሥራ ፍሬን ለራሴ መልሰው ሲነግሩኝ በሆዴ ስቃለሁ። አቤት የተሰማኝ ደስታ! አንዴ ብቻ ነው የበተንኩት ብለኛል። ሌላውን ጊዜ ስታስበትን ነበር ማለት ነው? እንዴት ነበር ያስበተንከው? ሄደ ለዛ ማስበተን ብሎ ነገር የለም። ከበላይ ይሰራ ይባላል፣ ያንን ማስተላለፍ ነው። ለቀለምና ድብሩሽ የሚያስፈልገውን ገንዘብ ማቀበል ወይም ገንዘብ መስጠት ነው ስራዬ። እኔ እኮ መርማሪ አይደለሁም። ምን ትደብቀኛለህ? እንደ መርማሪ አይደለም፣ እንደ አማተር ጋዜጠኛ እንኳን መጠየቅ አልቻልክበትም። ወረቀት መበተን እኮ ለኢሃፓ የመጨረሻው ትንሹ ተልእኮ ነው። ትልቅ ነገር መሰለህ? ይልቅ የካዛንጂሱ ጓደኛዬ ምተ የነገረኝ አንድ የቀስቀሳ ስልት ልንገርህ። ከሌሎች ልጆች ጠይቄ ማረጋገጥ ሲገባኝ ረሳሁት። አንድ ባለቤት የሌለው ያልተገራ ነጭ ፈረስ ካዛንቺስ አካባቢ ነበር አሉ። ፈረሱ በየሰፈሩ እየዞረ ሳርም ሆነ ሌላ ነገር ሲቃርም ይውላል። የሚያድረውም ያገኘበት ጥግ ነበር። እኔ ነኝ ያለ ሰው ሊጋልበው የማይችል አውሬ አይነት ነበር። ታዲያ አንድ ቀን የአባ ልጆች ቀስ ብለው አባብለው ይጠጉና በዚያ ነጭ አካሉ ላይ ኢሃፓ ያቸንፋል ይሁን ኢሃፓ ፓርቲያችን ነው ብለው በቀይ ቀለም ይጽፉበታል። ፈረሱ በየሄደበት ሁሉ የእኛን መፈክር ይዞ ሲዞር ህዝብም ሲያነባ አለ። የቀበሌ ሰዎችም አናታቸው ዞር አሉ። አቤት ጠባቂዎች ፈረሱን ይዘው መፈክሩን ለማጥፋት ቢሞክሩ አልያዝ አላቸው። ከዚያም ኮሚቴ ተሰብስቦ ሞት ፈረዱበት አሉ። ምን ቀይ ሽብር መሆኑ ነው? ታዲያስ በጥይት ገደሉት አሉ። የሚገርም ነው። ስሞትልህ ሌላም ንገረኝ። ሹፌሮች ሳያዩ ታክሲ ላይም የሚበተን ወረቀት ያስቀምጡባቸው እንደነበር አውቃለሁ። ትናንሽ የበራሪ ወረቀቶች ክምር ፖርቶ መጋሊያው ላይ ያስቀምጡታል። ታክሲ ሲንቀሳቀስ ወረቀቶቹን ንፋስ እየበተናቸው በየመንገዱ ይረጫሉ። ባለ ታክሲውን ትራፊክ ፖሊስ እስኪያቆመው ድረስ የሄደበት ቦታ ሁሉ ያዳርሰዋል። የተለያየ መጠን ያለው ጨርቅ ላይ መፈክር ይጻፋል። በጨርቁ ዙሪያ ቀጭን የእንጨት ፍሬም ይደረግበታል። ከላይ ሁለት ቦታ ጥግና ጥግ ጫፋቸው ላይ ድንጋይ የታሰረባቸው ረዘም ያሉ ገመዶች ይቋጠራል። በመጨረሻ ሁለት ልጆች ተራርቀው ድንጋዮቹን የኤሌክትሪክ የስልክ ሽቦ ላይ ሲወረውሯቸው ድንጋዩ ሲጠመጠም ገመዶቹ ይዘረጋሉ። ጨርቁም በስርዓት ተዘርግቶ ይንጠለጠላል። ልክ አደባባይ ላይ ለማስታወቂያ እንደሚሰቀል ትልቅ ጨርቅ ማለት ነው። ሙሉ ቀን የሚቆየው ይሄው የጎዳና ላይ የጨርቅ ላይ መፈክር ነው። የደርግ ሰዎች ያንን ለማውረድ አፋራቸውን ነው የሚያዩት። የመብራት ኃይል ሰራተኞች መኪናና መሰላል አምጥተው ነው የሚያወርዱት። ቅስቀሳው ከተማ አቀፍ ከሆነ ጨርቆቹ በመላው አዲስ አበባ ስለሚተከሉ ለማውረድ ካንድ ቀን በላይ ይፈጅባቸዋል። ይሄባን የወጣት ክንፍ መመስረት ለማታወቅ የተሰራው የከስከሳ ስራ ጉድ ያስተኛ ነበር። አንድም የአዲስ አበባ የውስጥ ለውስጥ መንገድና ዋና ዋና መንገዶች አልቀሩም። ሁሉም አባላት ተሳትፈው ስለነበር አዲስ አበባ ተውባ ነበር። ከተማውን ሙሉ በሙሉ ለማጽዳት አንድ ሳምንት አካባቢ መስለኛል የፈጀባቸው። ያን ያህል ታዲያስ በመላው አዲስ አበባ የተበተነውን ወረቀት ሲያስለቅሙ፣ ግድግዳ ላይ በቀይ ቀለም የተጻፈውን ሲያስጠፉ፣ ኤሌክትሪክ ሽቦ ላይ የተንጠለጠሉትን በመሰላል ሲያስወርዱ ብዙ ቀን ፈጀባቸው። ደርግ የኢሕአፓን የመዋቅር ስፋትና የአባላት ብዛት ብዙ መሆኑን ያወቀው የወጣት ክንፉ መመስረቱን ያወጀን ቀን ነው። ያ ወቅት ለእናንተ ይብዛም ይነስም የተመቸ ነበር ማለት ነው። እንደ ጥንቸልና ሚዳቋ አትበረገጉም? በእኔነት የተረጋጋ ወቅት የምለው ያ ወቅት ነው። የወጣት ሊጉ ኢሕአወሊ እስኪታወጅ ድረስ ተደጋጋሚ ወረቀት ብተና አልነበረም። ዋናው ተልእኳችን በዋናኛነት አባላትን ማብዛት ላይ ነበር። የወጣት ክንፉ ምስረታ ከታወጀ በኋላ ቅስቀሳና ወረቀት መበተን ሌላው ትልቁ ተልእኮ ሆነ። ለምሳሌ ወረቀት፣ ቀለምና ብሩሽ መግዛት፣ ከዚያም አባላት ወደሚገኙበት ቀበሌዎች እቃዎቹን ቢያንስ ከአንድ ቀን በፊት ማደል ዋናው ስራችን ነበር። የሚመለከታቸው ልጆች ደግሞ ሙሉ ቀን ወይም ሌሊቱን ወረቀቶችና ጨርቆች ላይ ተገቢው መፈክር ሲጽፉ ይውሉና ያድሩ ነበር። ከዚያም በከፍተኛ ምስጢር በተያዘ ቀን ስራው እንዲሰራ ይደረጋል። ከዚህ አንፃር ስናየው እነዚህንና መሰል ስራዎችን ያለ ብዙ ሞትና ማሳደድ ስለምንሰራ የተረጋጋ ወቅት ነበር ማለት ይችላለሁ። ይሄ ማለት ግን ምንም አደጋ አይደርስም ማለት አይደለም። መንገዱ ሁሉ ወታደር በወታደር ነው። የሰላዩን ብዛትም ባታውቀውም መንገድ ላይ ሲርመሰመሱ ነው የሚውሉት። በአዲስ አበባ ደረጃ በዚሁ ዓመት የድርጅቱ የጋዜጣ ማባዣ መሳሪያዎች በመንግስት እጅ ወድቀዋል። የበላይ አካላትም ተይዘዋል፣ የተወሰኑትም ተገለዋል። ያም ሆኖ በአንጻራዊነት የ1968 ዓ.ም ወራት ከ1969ና ከ1970 የተሻለ ነበር ማለት ይችላለሁ። ስለዚህ የድርጅታችን የስኬት ወራት ነበሩ። ስራችን በአንጻራዊነት የተረጋጋና ሰፊ ግድያ ያልነበረበት ከመሆኑም ባሻገር ብሩህ ጭንቅላት የነበራቸው አባላት የተመለመሉበትና ድርጅታችን በሁለት እግሩ የቆመበት ወራቶች ነበሩ። ማመን በሚያስቸግር ደረጃም ተልኳችን እያደገ እንጂ እየወረደ አልሄደም። በዚያው ዓመት መጨረሻ አካባቢ ሁላችንም በየፊናችን ለአባላት ብዛት ከፍተኛ ትኩረት እንሰጥ ስለነበር የጽናት ክበባት እንዳሸን ፈሉ። በእኛ መዋቅር በሚገርም ሁኔታ በአስደናቂ ሁኔታና ፍጥነት የሚፈለጉት ኮሚቴዎች ከታች እስከ ላይ ተዘረጉ። ይህ የሚያሳይህ አንጻራዊነት የፋታ ዘመን መሆኑን ነው። ህዝባዊ ማህበራት ያቋቋማችሁበት መሆኑ ነው? አዎ፣ እነሱም በአብዛኛው በዚያ ጊዜ ነው የተቋቋሙት። በእነዚያ የ1968 ዓመተ ምህረት ወራቶች ትልቁ ተልእኳችን በየትምህርት ቤቱ የተማሪዎች ማህበራትንና በየቀበሌው ደግሞ የወጣቶችና የሴቶች ማህበራትን በህቡዕም ሆነ በህጋዊ መንገድ ማቋቋም ነበር። ለምሳሌ በትምህርት ቤቶች ውስጥ ንቁ ተማሪዎችን እንቀርብና በእነሱ አማካይነት እናደራጃለን። እኛ አዘማች ተማሪዎች ስለነበር ትምህርት ቤቱ በተማሪነት አያውቀንም። በህጋዊ መንገድም ትምህርት ቤት ቅጥር ግቢ መግባት አንችልም። እኔ የማውቀውን ብነግርህ በሽምልስ ሀብቴ ትምህርት ቤት ለዚሁ ስራ ከሁለት ልጆች ጋር እንድገናኝ ተደርጎ ነበር። ከነሱ ጋር በመሆንም በእያንዳንዱ ክፍል አንዳንድ ሴሎች ለማቋቋም ሞክረናል። የ9ኛና የ10ኛ ክፍል ተማሪዎችን ያካተተ በአምስት ልጆች የሚመራ አንድ ኮሚቴ ያቋቁመናል። በዚሁ ዓመት መጀመሪያዎቹ ወራት ያቋቋምነው ማህበር ኋላ ላይ ትምህርት ቤቱ ወደሚገኝበት የድርጅቱ ዞን እንዲተላለፍ ተደርጓል። በ1969 ዓ.ም እንደገና ተዋቅሮ ከእያንዳንዱ ክፍል አንዳንድ ህዋስ ተመስርቶ እንደነበርም አውቃለሁ። የሽመልስ ሀብቴ የተማሪዎች ማህበር በጣም ጠንካራ ነበር። መንግስት የማይደግፈው የተማሪዎች አጠቃላይ ፍልሰባና ውይይት በተደጋጋሚ በተሳካ ሁኔታ ተካሂዷል። የተማሪዎችን ማህበር በማቋቋም በኩል ከአንደኛ ደረጃ ትምህርት ቤት ጀምሮ ጓደኛ የነበረው ወንዲራድ አብሮኝ ሰርቷል። ከወንዲራድ ጋር የነበረኝ ግንኙነት ጥብቅ ነበር። ቤተሰብ ደረጃ ድረስ እንተዋወቅ ነበር። ቤቱ ከሜክሲኮ ወረድ ብሎ ከአጋዚያን ትምህርት ቤት ፊት ለፊት ነበር። ከወንዴ ጋር ከ1969 ዓ.ም አጋማሽ በኋላ በስራ ብዛት በየፊናችን እንሮጥ ስለነበር በአካል አልተገናኘንም። ታስሬ ስፈታ ልጠይቀው ሲሄድ መርዶዬን ሰማሁ። በቀይ ሽብር ገድለው መንገድ ላይ ጥለውታል። ነፍስን በገነት ጓደኛዬ መቼም ማረሳህም። ከተቀመጠበት ተነሳና ከአልበም ውስጥ አንድ ፎቶግራፍ አውጥቶ አሳየኝ። ሶስት በጣም ወጣት የሆኑ ልጆች ይታያሉ። ሁለቱ ቁጥጥ ብለው መሬት ላይ ተቀምጠዋል። አንዱ ደግሞ ወለል ላይ ተጋድሞ የተነሱት ፎቶግራፍ ነው። በፊታውራሪ ላቃ አድገ አንደኛ ደረጃ ትምህርት ቤት እያሉ ለመታሰቢያ እንደተነሱ ይገልጻል። ወንዲራድ ነው ያለኝን አየሁት። በጣም መልከ መልካም ልጅ ነው። ስለ ሁለተኛው ልጅ ደግሞ ጠየቅሁት። ስለሱ የሀፋነት አላውቅም። ሆኖም በህይወት እንዳለና ውጭ ሀገር ነው ሲባል እንደሰማ ነገረኝ። ሟች ጓደኛውን ወንዲራድን አስታውሶ ሐሳቡ ስለገባ ጨዋታችንን አቆም። ለሌላ ቀንም ተቀጣጥረን ከቤት ወጣን።
ነፃነትን ልትወልድ ሀገሬ ምጥ ላይ ናት። ለ26 ዓመት ሶስት ጊዜ አርግዛ ነፃነቷን ልትወልድ በምጧ ተይዛ በወያኔ አጋዚ በግፍ በቅጥቀጣ ወልዳ ላፈር ሰጠች ሀገሬ አልታደለች። እናም ለአራተኛ ጊዜ አሁን ምጥ ላይ ነው። መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥ ላይ ናት። በሪዎቿ ይወቱ ነፃነት ልትወጣ ነፃነት ሲጨኘ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥ ላይ ናት። በአራቱም ማዕዘን ያላችሁ አስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳትወረዳት አብራችሁ አመጡ ስልፋሽ ጉልበት ሆኗት አሞ ዳር ተዳቁ ይገናግልሽ በሏት አገሬ ምጥ ላይ ነች My country is in labor to deliver freedom. Yes, freedom. Lassur Samata Targizau Yenabar Netanet Litwarid Yengidarik Liskab Vayyanin Litwarid Bakurus Liyotcha Yesanak Gafach Avodar Iskadar Kumigala Krishwar Vatagare Mitlai Neshi
Hurriyyad Ali Sibai Ota Shaw Wattam Tengu Poy Bay Kuchuta
بيكو بلسما له كهنكو الرجل عايزو شدى غري لتقلع قينو عمر طارتت اهم عبروشي عماتن كبارا فنجاو ويان او سراتو طواتن عماتان وجو كانن دبا كمشن لتبات لتقلع قلو ينكفو خانسر انده بتا السنات بحيم عمد مزر تايفان دايت افان جزنور انده اجر ለብዙ ዘመናት ተንጣ መለስ ብሎ ዘቦ ደግሞ እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነጻ ልትወጣ አዎ ሀገሬ ምጥላይናት አዎ በደንብ ልትታር አራስ ቤቷ ሆና ጀግና እንደነጠቋት ልታሳድግ ጀግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አዎ አገሬ ምጥላይናት አንድነቷ ላይ አብብ ሰላም ፍቅር ሊነግስ ነጻነት ልትወልድ ሀገሬ ምጥላይናት ብየኮ ብልሱማ ረሁም ኪንፉ እረጅርቲ ነጻነት ትጨኜ ገኘኛ መጥ ጠበቀና ነጻነት ልትወልድ ሀገሬ ምጥላይናት አው በደንብ ልትታረስ አራስ ቤቷ ሆና ጀግና እንደነጠቋት ልታሳድግ ጀግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ አገሬ ምጥላይ አቦ ዳር ከዳር ቆሙ ይገናግልሽ በሏት አገሬ ምጥላይ
ለለ ፕሮግራማችን በዚሁ ይጠናቀቃል።
አገርና ሰንደቅ ነፃነት የሌለ ቢፈር ተማረ ያሉ መከረደለ ሰንደቅ ነፃይማዶ አላማንችነ
Thank you.
በቀጣይ ያቅላላ ፕሮግራማችን በዚሁ ይጠናቀቃል። Thank you.